የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ሰኔ 3 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ሲወያዩ ውለዋል። እንደደረሰን እናሰማችኋለን።
በሌላ ዘገባ ደግሞ ትላንት እዚህ ዋሽንግተን ዲሲ ውይይት የነበረው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ገለጹ።
ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈነበት ኑሮ የሚኖርበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል።
የፓርቲው የህዝብ ግንኙነት ኃላፊ የሆኑትን አቶ ናትናኤል ፈለቀን የሰማነው ውይይቱን በተመለከተ የተጠናቀረ ዘገባ አለን። ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የመቀሌ ዩኒቨርሲቲ ተማሪዎችንም ሐሳብ ወደ ኋላ እንሰማለን።
አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ ያዝናቸው ዘገባዎችም አሉን። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና አብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዛሬ በማዕከላዊ ማሊ በተፈጸመ ጥቃት ቢያንስ 95 ሰዎች እንደተገደሉ ታውቋል። የታጠቁ ሰዎች ለሊት በህዝብ ላይ ተኩስ ከፍተው መኖሪያ ቤቶችን በሳት አጋይተዋል። ጥቃቱ ኢላማ ያደረገው ሱቡንቱ የተባለውን መንደር መሆኑን አንድ በቀጠናው ያለ ጋዜጠኛ በአሜሪካ ድምጽ ላለው የፈረንሳይኛ አገልግሎት ገልጿል። የሞቱት ሰዎች ብዛት ከመቶ በላይ ሊሆን እንደሚችል ጋዜጠኛው ጠቁሟል። መንደሩ ዶጋን የተባሉ ብሔረሰቦች የሚኖሩበት ሲሆን በፉላኒ አማጽያን የተከፈተ ሊሆን ይችላል የሚሉ ዘገባዎች ቀርበው ነበር። በዶጋን አርሳደሮችና በፉላኒ አርብቶአደሮች መካከል ለአመታት ያህል የዘለቀ ውጥረት መኖሩ ታውቋል።
አንድ የህንድ ፍርድ ቤት በህንድ ካሽሚር የስምንት ዓመት እድሜ ህፃንን በአስከፊ ሁኔታ ደፍረው የገደሉ ሶስት ወንዶች ላይ የእድሜ ልክ እስራት በይኗል። ልጅቱ ብቻዋን ፈረሶችን ትጠብቅ በነበረችበት ወቅት ጠልፈው በመውሰድ እንደ ጎዷትና ሰቆቃ እንደፈጸሙባት በሂንዱ ቤተ መቅደስ ውስጥ ለአምስት ቀናት እየተፈራረቁ እንደ ደፈሯት በመጨረሻም በድንጋይ ፈንክተው ከገደሏት በኋላ አስክሬኗን ጫካ ላይ እንደወረወሩት ተዘግቧል። ሶስቱ ተከሳሾች መካከል ጡረታ ላይ ያሉ የመንግስት ባለስልጣናትና ፖሊስም ይገኙባቸዋል። ሶስት ሌሎች ፖሊሶች ደግሞ ማስረጃ አጥፍተዋል ተብለው የአምስት ዓመታት እስራት ተበይኖባቸዋል። አንድ ሰው በነጻ ሲለቀቅ፣ አንድ ከእድሜ በታች የተባለ ልጅ ደግሞ በሌላ ፍርድ ቤት ይቀርባል ተብሏል። መርማሪዎቹ በገለጹት መሰረት ህፃኗ ልጅ የሙስሊም አርብቶ አደር ጎሳዎች አባል ስትሆን ኢላማ የተደረገችው ማህበረሰቧ ሂንዶች የሚበዙበትን ቦታ ለቀው እንደሄዱ ለማስፈራራት ነው ተብሏል።
ሆንግ ኮንግ ሰዎች ወደ ቻይና ተልከው ክስ እንዲመሰረትባቸው ለመፍቀድ መወሰኗን የከተማይቱ ከፍተኛ መሪዎች ገልጸዋል። ትናንት ትልቅ የተቃውሞ ሰልፍ የተደረገ ቢሆንም በቅዷ መጽናቷ ተዘግቧል። የሆንግ ኮንግ ዋና አስፈጻሚ ኬሪ ላም ሳቸውና ሰራተኞቻቸው ተቃውሞውን ችላ በማለት ሳይሆን በውሳኔው መግፋቱ አስፈላጊ በመሆን ነው ብለዋል። የህዝቡን ድምጽ በተደጋጋሚ በጽሞና ካዳመጥን በኋላ በህጉ ላይ በርካታ ለውጦች አድርገናል ሲሉ ለጋዜጠኞች ተናግረዋል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ወደ ቻይና ብትመለስም ለ50 ዓመታት ያክል ልዩ የውስጥ አስተዳደር መብት አግኝታለች።
በፕሬዝዳንት ዶናልድ ትራምፕ እንደሚሉት ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽን እና የጸጥታ ስምምነት ፈርማለች። ነገር ግን ዝርዝሩን አልገለጹም። ወደ ዩናይትድ ስቴትስ የሚያመሩት የማዕከላዊ አሜሪካ ስደተኞችን ለመቆጣጠር ጠንካራ መሳሪያ ነው ሲሉ ዛሬ ሲኤንቢሲ ለተባለ ቴሌቪዥን ጣቢያ ተናግረዋል። ዩናይትድ ስቴትስ ከሜክሲኮ እንዲህ አይነቱን ስምምነት ለማግኘት ለ20 ዓመታት ያህል ስትጥር ቆይታለች ብለዋል ፕሬዝዳንቱ። ይሁንና የዩናይትድ ስቴትስና የሜክሲኮ ተደራዳሪዎች ለተወሰነ ጊዜ ስለ ስምምነቱ ይፋ ላለማድረግ ተስማምተዋል ብለዋል ትራምፕ። በሜክሲኮ ምክር ቤት መጽደቅ እንዳለበትም አስገንዝበዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የምትከታተሉት የጋቢና ፕሮግራማችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው። በቀዳሚነት ያሰናዳነው ዘገባ ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ያደረጉትን ውይይት የተመለከተ ነበር። የተሰናዳነው ዘጋቢያችን የሚያደርሰንን ዘገባ እየተጠባበቅን እንገኛለን። እስከዚያ ወደ ተከታዩ ዘገባችን እንለፍ።
ጋቢና ቪኦኤ Let's cross boundaries together.
ቀጣዩ ዘገባ ፌደራል ፖሊስ የናቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ለማድረስ እንዳልቻለ የሚገልጽ ነው። በትግራይ ክልል ፖሊስ ኮሚሽን የትብብር ትዛዝ እንዲጻፍለትም አመልክቷል። አቃቢ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብሏል። ፍርድ ቤቱ ጉዳዩን መርምሮ ትዛዝ ለመስጠት ቀጠሮም ይዟል ይለናል መለስካቸው አማሃ በቀጣዩ ዘገባው።
ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መጥቷል።
አድማጮች ያዳመጣችሁት በተከታይነት ያዘጋጀነውን ዘገባ ነው። ወደ ዚሁ ዘገባ ነው የምናልፈው። 7 የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከሀገር ውጪ ለመጀመሪያ የሆነውን የማስገንዘቢያ መድረክ በአሜሪካ ምድር አድርጓል። ትላንት በዋሽንግተን ዲሲ በነበረው ዝግጅት ላይ የፓርቲው አመራሮች በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ለታዳሚዎቹ ተናግረዋል። ሀብታሙ ስዩም በስፍራው ተገኝቶ ያየውንና የሰማውን ያጋራናል። የፍርድ ቤቱን ዘገባ ወደ በኋላ ላይ ይዘን እንመለሳለን።
ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለህዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቅድሚያ የምሰጣቸው ጉዳዮች አሉኝ ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ፣
አንደኛ ሀገርን ማረጋጋት፣ ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈነበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ፣ ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን ዓላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ህግን ብቻ መሰረት አድርገው ህዝብን ማገልገል የሚችሉበት ቁመና እንዲኖራቸው እንዲሁም እርስ በርሳቸው የሚጠባበቁ ወይንም ቼክ ኤንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ 2 አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የሀገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን።
ከኢትዮጵያ ውጪ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስተዋወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው ይህንን ያሉት። ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል።
በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጌንስት ነው። እሱ ከነዛ ውስጥ ወጣ። ፊዚካሊ እንደ ኤፒዲአርክ ትሪፕል እናደርገን ይችላልን፣ ግን ያለው አስተሳሰብና ይዞ የመጣሰብ የምንደግፈው አስተሳሰብ።
ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማናቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጸፋዎችን ማሰማት በሚገባበት ሰዓት ዝምታን መርጧል፣ የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥቷል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ።
ወያኔ ያቆመው መንግስት ነው ያለ፣ አሁንም እየደገፈ ያለው እሱ ነው። ስለዚህ በአሁኑ ሰዓት እየተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን፣ ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ህፃናቶች እየሞቱ ነው ያሉ፣ በአሁኑ ሰዓት እያለቀሱ ነው ያሉ። ይህንን ጉዳይ አይታየትም ወይ? እሱ አብይን የመደገፍና ያለመደገፍ ጉዳይ ነው ወይ? ለካ ትግል ላይ ያስገባው
ፓርቲው አሁን በስልጣን ላይ ላለው መንግስት ያለው መልካም እይታ በመንግስት ኃይሎች የሚፈጠሩ የመብት ክልከላዎችና የህግ መሰረት የሌላቸው እርምጃዎችን በተመለከተ ድምጹን ለማስተማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ።
የመግለጫዎች ብዙ ዝም ብለን አናወጣ ምናምን ስንል ላለው መንግስት የምናያቸውን ችግሮችና ስተቶች አንነግርም ማለት አይደለም። አሁን ዛሬ የተናገርኳቸውን የሥርዓቱ ችግሮች የሚባሉትን በጽሑፍ ነው ወደ 30 ምናምን ገጽ ጽሑፍ አዘጋጅተን ነው ወስደን የሰጠናቸው። ይሄ ምንን ችግሮች በደንብ እንትን ካላያችኋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄን ነገር የማደናቀፍ ኢንትረስት የለንም ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም። እንናገራለን። አፕሮፕሪየት ቻነል አለን ይሄንን የምንናገርበት በፓርቲዎች ስብሰባዎች ላይ እንናገራለን። በቀጥታም ግን ለነሱ እንት እናረጋለን። እኛም በየቦታው በመንሄድበት ጊዜ ሁሉ ጊዜ እንደያን ችግር ይገጥመናል። ለኛም አልጋ ባልጋ አይደለም። ሁሉ ጊዜ እየተከራከርን እየተጋፋን ምን ይያልን። ነገሩ ግን እንዳይበጠስ እየተጠነቀቅን እናርገው ነው።
በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌደራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል።
የፌደራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን። ግነተኛ ፌደራሊዝም እንደሆነ እንፈልጋለን። ዘውግ ላይ የተመሰረተ ፌደራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድነው? የመንግስት አደረጃጀት ፌደራላዊ ይሆናል። የፌደራል መንግስትና አካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆች መሰረት ይሆናል እና አራት መርሆች ናቸው አሉት። መልካምድራዊ አቀማመጥ የህዝብ አስተፋፈር ለአጠቃላይ አስተዳደራዊና የልማት ስራዎች አመቺነት አንዱ ነው። ቋንቋ ባህል ስለ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሃዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል ፌደራሊዝም እንዲዋቀር የምንሰራው ማለት ነው።
አዲስ አበባ ማን ነች የሚለው ጥያቄ ማንም እንትን ለማድረግ አይደለም። እስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረኩት የመጀመሪያ ኢንተርቪው ያልኩት ይሄን ነው። አዲስ አበባ ማን ነች የሚባል ጥያቄ የብር ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው። ከዚህ ውጪ የሚነሳ ጥያቄ ሊኖር አይገባም። ይሄ አቋማችን ነው። በፊትም ያልነው ነው፣ ወደፊትም እንለዋል። እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች ራሳቸውን ያስተዳድሩ። ቅድም ስለ ድሬዳዋ የጠየቀው ወንድሜ እንትን ያልከው አንዱ ክሊር የሆነ መገለጫ ይሄ አሁን ፌደራሊዝም ተብሎ የሚባለው ነገር የማይሰራ መሆኑ የድሬዳዋ ከተማ ህዝብ የድሬዳዋ ከተማን መሪዎች መምረጥ አይችልም። ኦልሬዲ በፊት በመጣ ቀመር 40 ሶማሌ 40 ኦሮሞ 20 ደግሞ እዚህ አካባቢ ያላችሁ ታይምን ምትተራመሱት አይነት እኮ አሚን እንዴት አይነት እብደት እንደሆነ እኮ ነው።
ቀደም ብለው ከተሰሙት ሐሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደቀደመው ዘመን የግል የወል እንዲሁም የመንግስት በሚል ስሪት ሊኖር ይገባል የሚል አቋም ፓርቲው እንዳለው ተሰምቷል። አሁን በስራ ላይ ያለው የኢፌድሪ ህገ መንግስት የማይሸጥ የማይለወጥ ስለሚገልጸው መሬት ባለቤትነቱ ለመንግስትና ለህዝብ ብቻ መሆኑ ተደንግጓል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ፍናሰራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ወደ አስተዋወቅ ነው ዘገባ ነው የምናልፈው።
የፌደራል ፖሊስ የናቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነኝ የፍርድ ቤት መጥሪያ ለማድረስ ተቸግሬያለሁ ብሏል። ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለትም አመልክቷል። አቃቤ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብሏል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮም ስለመያዙ መለስካቸው አመሃ በቀጣዩ ዘገባ ይነግረናል።
አቃቤ ሕግ በከባድ የሙስና ወንጀል ክስ የመሰረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዳይሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽህፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽብሃ ግደይ፣ አሰፋ በላይና ሺሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክቷል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቤ ሕግ ጥያቄ አቅርቧል። አቃቤ ሕግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቤ ሕግ አስረድቷል። ስለሆነም ተከሳሾቹ የተመሰረተባቸው ክስ ከ12 ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሲታይ ሕግ ይፈቅዳል ብለዋል። ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ እንዲሰጥ አቃቤ ሕግ አመልክቷል። ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትዕዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ.ም ቀጠሮ ቆርጧል። በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ዑመር እና ሌሎች ተከሳሾች መዝገብ ላይ ትዕዛዞች ሰጥቷል። በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስካሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ። አቃቤ ሕግ በዛሬው ዕለት 8 ተከሳሾችን በችሎት አቅርቧል። ከ8ቱ መካከል 2ቱ ብቻ ማንነታቸውን ሲያምኑ፣ 6ቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቤ ሕግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትህ የማግኘት መብታችንም ተነፍጓል ብለዋል። ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቤ ሕግ እስከዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቤ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ፣ ተከሳሾችም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትዕዛዝ በመስጠት ለሰኔ 6 ቀን 2011 ዓ.ም ቀጠሮ ቆርጧል። ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትዕዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ነው የሚተላለፍላችሁ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ወጥተው በምክንያታዊነት የመከራከር ባህልን እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ መርሃ ግብር በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። ለዛሬ በመቀሌ ዩኒቨርሲቲ የክርክር ክበብ ውስጥ የሚሳተፉ ተማሪዎችን ከአሰልጣኝና መምህራቸው ጋር ስለ መርሃ ግብሩ አወያይተናቸዋል። ያነጋገረቻቸው ጽዮን ግርማ ነች። ራሳቸውን ከሚያስተዋውቁበት ይጀምራል።
ስሜ የሴፍ ዘገባል። የውጭ ቋንቋዎችና ስነ ጽሁፍ።
እሺ አርሴማ፣ እስቲ አንቺስ የስንተኛ አመት ተማሪ ነሽ? እስቲ ንገሪን ስለ ራስሽ።
አርሴማ ስዩም ይባላለኝ። የ3ኛ አመት የማኔጅመንት ዲፓርትመንት ተማሪ ነኝ እና ድቤ ክለብ ውስጥም ከገባን ወደ 2 ወር አሳልፈን።
ቴሬዛ?
አቤት።
አንቺስ እስቲ ንገሪኝ፣ አንቺ ማስተዋወቅ የራስሽን። መጀመሪያ ወደዚህ ወደ ፕሮግራሙ እንዴት እንደገባችሁ ለማወቅ ከአቶ ዮሴፍ ልጀምርና፣ እንዴት ነው ያሰባችሁት ይሄ ፕሮግራም አስፈላጊ ነው ብላችሁ እንዴት ጀመራችሁ ዩኒቨርሲቲ ውስጥ?
አመሰግናለሁ። ይሄ ፕሮግራም ከታሰበ ቆይቷል። አጋጣሚ ኤሊክ ሴንተር አለ፣ እንግሊሽ ላንጉጅ ኢምፕሩቭመንት ሴንተር የሚባል አንደር ጂፒ የኳሊቲ ኤጁኬሽን ላይ የሚሰራ ድርጅት አለ እና በዛ ስር ኤሊክ ይባል ተቋም አለ፣ ሴንተር አለ እና በዛ ስር ቤት ብራንድ ተቋሙ ሰሩ ተደርጎ ታስቦ ነበር ከዚህ በፊት። ነገር ግን በተለያየ ምክንያት አክቲቭ አልነበረም። አሁን ግን አጋጣሚ በአሜሪካ ኤምባሲ በኩል የመጣ አንድ ኮል ነበረ። በኔሽን ዋይድ በሀገር አቀፍ ደረጃ ዲቤቲንግ ኮምፒቲሽን እንደሚኖር አናውንስ ተደረገ። ይህኛውን በአንድ ቻንስ አደረግን እና ኢንቫይትድ ሆነ ለተማሪዎች መጥተው ጆይን እንዲያደርጉ ክለቡን ኢንቫይት አድርግ ናቸው እና ኢንተረስትድ የሆኑ ሰዎች ተማሪዎች መጡ እና ስራውን ከአንድ ከሁለት ወር ጥር የካቲት አካባቢ ስራውን ጀምር ነው። ዋና ስንጀምረው አላማው አንደኛ ሻሳባቸውን በብቃት ወይም የቋንቋ ክበት ነው ግለት እንዲሹ ይቻለ የሚለው ነው። ሌላው አላማ ደግሞ ተማሪዎቻችን ዝም ብሎ ፋክቹዋል ወይ ደግሞ እውቀትን ብቻ ምግብ ሳይሆን ነገሮችን ይሄ አሳቢውን ነገሮችን ይዞ መሄድ ሳይሆን ነገሮችን ክሪቲካሊ ከተለያዩ አንግሎች አይተው ራሳቸውንም ጃዝ ጨምረው እና አቋም ራሳቸው ግልጽ ያለ አቋም እንዲኖራቸው እንዲያስችል ተብሎ ነው የተመሰረተ። ሶስተኛው ደግሞ ቅድም እንዳልኩት በወጣት ደረጃ የሚኖር ውድድር አለ። ዲቤቲንግ በአስራ አራት ዩኒቨርሲቲዎች የሚኖር ተማሪዎች ውጌት የሚያደርጉበት ፕሮግራም ነው እና ሄድዌክ እነኝን ተማሪዎች ለዛ ኮምፒቲሽን ብቁ የማድረግ አላማም አለው ማለት ነው።
ከነዚህ ውስጥ ሁለቱ አሁን መስመር ላይ ያሉት ሴቶቹ ናቸው፣ አርሴማና ቴሬዛ ናቸው። እስቲ አርሴማ ወደ አንቺ ልምጣና ለምንድን ነው እንደዚህ አይነት ፍላጎት አድሮብሽ ወደ ክለቡ ልትሄጂ የቻልሽው?
እኔ በማንኛውም ጊዜ የቋንቋ ክህሎታችንን ሊያሳድግ የሚችል ማንኛውም ነገር ኢንትረስት ያደረገኝ ስለነበር ነው። ሁለተኛ ነገር ደግሞ ዲቤት እናረግ በምክንያታዊነት የተደገፈ ቃለ ምልልስ ስለሆነ የምናረቀው ራሽናሊቲያችንን ግን በምክንያትና ውጤት የማሰብ ክህሎታችንን በጣም ያሳድጋለና በሀገር ደረጃም የምንፈልገው ነገር መሆን ያለበት ነገር መስሎ ስላሰብኩት ይህንን ክለብ ዞን ላረግ ትችያለ ማለት ነው።
ከዚህ በፊት እንደዚህ አይነት በህይወትሽ ውስጥ ዞ የራስን ሀሳብ ይዞ ለሙግት የመቅረብ ነገር አቋም ይዞ በጉዳይ ላይ ከሰዎች ጋር መወያየት ልምድ ነበረሽ? እንዴት ይሄ ጠቃሚ መሆኑን አወቅሽ?
ከዚህ በፊት በሃይስኩል ወይም እና ፕሪፓራቶሪ ውስጥ እያለ የምናረጋቸው ሪፖርት ነበሩ ክፍል ውስጥ። እነሱም በጣም ስለወደኳቸው እና ሀሳባችንንም በነጻነት እንዲህ እንገልጽ ስላደረጉ፣ ይሄ ደግሞ ከሙግት ወይም ከፊዚካል ከሆነ እንትን ይልቅ በጣም የአይዲያ ግጭት ይበልጣል እና እሱን ቫሉ ስለማድረግ ቤተሰቦችን ሁልጊዜም እወዳለሁ፣ አፕሪሼት አደርጋለሁ።
ቴሬዛ አስቲ አንቺንም ልጠይቅሽ፣ አንቺስ እንዴት እንግዲህ ቅድም ረዳት ፕሮፌሰር ዮሴፍ እንደነገሩን ማስታወቂያ አውጥተው ነው ተማሪዎች እንዲመጡ ጥሪ ያደረጉት እና ያንን ማስታወቂያ አይተሽ ወደዛ ለመሄድ ምክንያት የሆነሽ ነገር ምንድን ነው?
እኔ ከድሮም ጀምሮ አንድ ላይ ተሰብስበን ምናምን ጓደኞቼ ጋር የሆነ ቶፒክ ይነሳና ብዙ ጊዜ ሙግት ምናምን ነገር እንፈጥራለን። ደስ አርጊመንት ምናምን ነገር ደስ ማውራት ብዙ ጊዜ ደስ ይለኛል መከራከል እና በድንገት አሴማ ጓደኛዬ ነው ዲቤት ክለብ እኮ ሰው እንዲያደርግ ነው መቀሌ ዩኒቨርሲቲ ምናምን ብላ ሰዋት አይታ የነገረችኝ የሳት ፈልጋል ብዬ ኢን ፎርም ኦፍ ስታንዳርድ ወይ ዲቤት አድርጊ ስለማለት ስኖ ደስ ይሄኛውን ለማወቅ ስለሚያግዘኝ ብዬ እኔ እንግዲህ ሷ ነገር አብሬ ተቀላቅያለሁ።
በእርግጥ ገና ሁለት ወራችሁ እንደሆነ ነግራችሁናል እና ምን ያህል ጠቃሚ ሆኖ አገኘሽው ክለቡ?
በሳምንት አንዴ ነው የምንገናኘው አልወር እና በመጀመሪያዎቹ ሁለት ሴሽኖች ስለዚህ ፎርማሊ ትምህርት የሚወሰድ ነው እና በእነሱ ሁለት ሴሽኖች በጣም አሪፍ ሆነ እንትን አግኝቻለሁ። ከዛ አሁን እስካሁን ስማረገው ጀስት ሴሽን ክርክር አርጊመንት ነው እና በእነሱ በጣም አዳዲስ ነገሮች በምን ነገር ምክንያታዊ መሆን እንደምንችል እንዴት ማስደገፍ ምክንያታችን በምን ወይ እንደምናስደገፍ ምናምን ነገር ብዙ ነገር በቃ ተገኝችበታለን። ኢትስ ቬሪ ኢንትረስቲንግ ራሱ ነው ደስ የሚል ነገር ያገኘሁበት።
ረዳ ፕሮፌሰር ዮሴፍ ልጠይቅ፣ እነዚህን ተማሪዎች በዚህ ውስጥ ማሳለፉ ምክንያቱም ትምህርታቸውን ጨርሰው ደግሞ ይወጣሉና ምንድን ነው የሚጠቅመው በዩኒቨርሲቲ ውስጥ በኩል ሁኔታውን ለማስቀጠል እና የመጨረሻ ግቡ አድርጎ ያስቀመጠው ነገር ምንድን ነው?
ከመጨረሻ ግቡ ብነሳ ጠያቂ ትውልድ መፍጠር ነው። ነገሮችን በስሜት የተነዱ መወሰን እና መድረግ ሳይሆን ነገሮችን ክሪቲካል አይቶ ምክንያት ላይ የተመሰረተ ውሳኔ የሚወስን እና ዜጋ ማፍራት ነው ግቡ እና እስካሁን የተጀመረው እንቅስቃሴ ያው ጅማሮ ነው። ጅማሮ እንደመሆኑ ግን ያለው ሁኔታ ጥሩ ነው። አሁን ለምሳሌ መጀመሪያ ሲጀምሩ የነበሩ ተማሪዎች ቁጥር እና አሁን ያለ ሁኔታ የተለያየ ነው። ሲጀምሩ በጣም ጥቂት ነበሩ እና ከቀን ወደ ቀን ግን እያንዳንድ ተማሪ ያለውን የዲቤቲንግ ጥቅም በመረዳት ከእነኝም አንዳንድ ኢንፎርሜሽኖችን በመያዝ ጆይን አድርግ የሚሉ ሰዎች አሉ። በጣም ጥሩ ቋንቋ ከመሰካፍ ማሻገር ክሪቲካል ለሀገር የሚጠቅም ሀሳብ የሚኮንትሪቢዩት የሚያደርጉ የሚያቀርቡ ተማሪዎችን ዜጋ
መፍጠር ነው ዋናው ግቡ። አድማጮች ለድምፁ ጥራት ይቅርታ እንጠይቃለን። እንዲሁ በተመሳሳይ በጅማና በባህር ዳር ዩኒቨርሲቲ ያሉትን ተማሪዎች አወያይተናቸዋል። ተማሪዎቹ በመጨረሻ ከአስራ አራቱ ዩኒቨርሲቲዎች ጋር ውድድር ይኖራቸዋል። እሱንም እናስደምጣችኋለን። እንግዶቻችንን እናመሰግናለን። የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራማችንን ነው። ወደ ተከታዩ ዘገባ እናልፋለን። በወልዲያ ዩኒቨርሲቲ የተቀሰቀሰ ግጭት በአንድ ተማሪ ላይ ከባድ ጉዳት፣ በሌሎች ላይ ደግሞ አነስተኛ ጉዳት አስከትሏል። መስፍን አራጌ ነው ዘገባውን ያደረሰን።
በኩል ለሊት ገደማ በተነሳ ግጭት በተማሪዎች ላይ ጉዳት ደርሷል። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ ሞል
ሮብ ለሐሙስ ለሊት ሰዓት አካባቢም ችግሩ ተከስቷል። በቡድን የተደራጁ ተማሪዎች ሌሎች የማጥቃት ሙከራ ነው በተከሰተው ሁኔታ ወደ 13 የሚሆኑ ተማሪዎች ተጎድተውብናል። አንደኛው ከባድ ጉዳት ነው። እሱም ሪፈር ተጽፎ ጥሩ ሁኔታ ላይ እንደሚገኝ መረጃው አለ። ቀሪዎቹ 8ቱ ታክመው ወጥተዋል። አራቱ ግን እዛ ተኝተው እንዲታከሙ ሆስፒታሉ ሁኔታዎችን አመቻችቷል። ነገር ግን ለመከታተል ስንሄድ የሉም፣ ሁሉም ወጥተዋል ከሆስፒታሉ ፍቃድ ውጪ ማለት ነው።
ግጭቱ የመማር ማስተማር ሂደቱን አላደረም፣ ማስተማማኝ ሰላም በአሁን ሰዓት አለ ነው የሚሉት ፕሬዚዳንቱ።
ይሄንን ተከትሎ ምንም አይነት የመማር ማስተማር መስተጓጎል አልተፈጠረም። በማግስቱ ጧት ጀምሮ መማር ማስተማሩ እስካሁን ሰዓት ድረስ አልተስተጓጎለም። ምንድነው የሆነው? ስጋት ያደረባቸው ተማሪዎች አንድም ሁለትም እያሉ በባጃጅም በሚኒባስም ወደ አለማጣ አካባቢ እንዲሁም አልፎ ወደ መቀሌ የሚሄድ ሁኔታዎች እንዳሉ መረጃዎች ይጠቁማሉ።
በስጋት ግቢውን ለቀው የወጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት እየተደረገ መሆኑን ፕሬዚዳንቱ ጠቅሰዋል።
አመራሮች ሁሉ እስከ አለማጣ ድረስ አልፎ ወደዛ ሁሉ ሄደው ልጆቹን ለመመለስ እጅግ በጣም ጥረት ተደርጓል። አሁንም እየተደረገ ነው ያለው። የወልዲያ ዩኒቨርሲቲ ምናልባት እናንተም ግንዛቤ መውሰድ ያለባችሁ በማስወጥቶ ከተማ ላይ እንግልት ደርሶበት ቤተክርስቲያን ተጠቅቶ እንደዚህ ሌሎች ጋር እንደምንሰማው አይነት አይደለም። ማህበራዊ ሚዲያ አሁን የሚያስበው ያለው ልክ በቃ በቤተክርስቲያን ተጠልለው የሆነ ነገር ተገብተው እንደወጡ ነው። የተወሰኑ ተማሪዎች ስጋት ስላደረባቸው ብቻ ቅርብም ስለሆነ እዚህ የሄዱት ካልሆነ በስተቀር ግቢ ውስጥ ከዛም በላይ የሆነ ተማሪ እንዳለ ማረጋገጥ ይቻላል። አሁንም በተለያዩ አካላት ንግግር እየተደረገ ነው። ተማሪዎቻችን በጊዜ ተመልሰው አመት ሙሉ ለፍተው አልባሌ መሆን የለባቸው። በተለይ ተመራቂ ተማሪዎችን አጽንኦት ሰጥቼ አደራም ነው ያለው ሁኔታ ግቢው ሰላማዊ ነው። በአሁኑ ወቅት ተመልሰው ትምህርታቸውን እንዲያጠናቀቁና የምረቃ ፕሮግራማቸውን በሰላም ቢያጠናቅቁ ነው የሚሻል የሚል መልእክት አለ።
የተማሪዎች ህብረት ፕሬዚዳንት መላክ ያይኔ አበባ ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች ውስጥ እየተስተዋለ ያለው ችግር ዘላቂ መፍትሄ ሊበጅለት ይገባል ባይ ነው። በተለይ ግጭቶች የተለየ ባህሪ እንዲይዙና በብሔሮች መካከል ጥላቻ እንዲሰፍን የሚያደርጉ ማህበራዊ ድረገጾች ከድርጊታቸው መታቀብ እንዳለባቸው ያሳስባል። ተማሪውም ስውር ዓላማ ያላቸው አካላት መጠቀሚያ መሆን የለበትም ይላል።
በዚህ አመት ደብረ ማርቆስ፣ ደብረ ብርሃን፣ አክሱምን እንዲባባስና ሌላ እንደ አይነት ችግር እንዲፈጠር ማህበራዊ ድረገጾች እንግዲህ ያው በጣም ትልቁን ድርሻ የሚወስዱት እነሱ ናቸው።
ግቢውን በስጋት ለቀው ተመልሰዋል የተባሉ ተማሪዎችን ለማግኘት ብሞክርም አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በመግቢያችን ላይ ያስተዋወቅናችሁ የአክሱም ጠቅላይ ሚኒስትር አብይ አህመድ በአክሱም ከነዋሪዎች ጋር ያደረጉት ውይይት ዘገባ ስላልደረሰን ለዛሬ አላስደመጥናችሁም። በነገው ምሽት ውይይቱንና በአካባቢው ያሉ ሰዎች የሰጡትን አስተያየት አንድ ላይ አካተን ይዘን እንመለሳለን። ለዛሬ ግን በዚሁ ጉዟችንን አጠናቀናል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን ልታደርሱን ትችላላችሁ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ዝዩም ነበር። የዛሬው የድምፅ መሐንዲሳችን ፋሲል ገበየው ነው።
ኒክ በስርጭት ምህንድስናው አብሮን ነበር። እናመሰግናለን። ጉዟችሁ የጀመረ የሰመረ ይሁን እያልን በመኪያ በኃይሉ ሰበቢ ዘፈን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። I'm the la ራዲዮ ሰገሌ አሜሪካቲ